የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሐሙስ ግንቦት 29/2011 ዓ.ም ምሽት የጋቢና ቪኦኤ ክስተታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል።
ከቅርብ ጊዜ ወዲህ በባህር ዳር ከተማ ህገወጥ እንቅስቃሴዎች በመታየታቸው የከተማዋ ነዋሪዎችና ባለሀብቶች በከፍተኛ ስጋት ላይ ናቸው።
ካንዲታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል። ህገወጥ ስራ የሚሰሩ 1000 ተወረዳ የሚመጡ ባጃጆች ሌላ 1000 ጨምረው እስከ 5000 ደርሰዋል። አኛ ቤተክርስቲያን አካባቢ መጣው በቀን እየቀሙ ነው ያለው።
በዚህ ጉዳይ ላይ የተደረገውን ውይይት የያዘ ዘገባ ይዘን እንመለሳለን። በሌላ ዜና ደግሞ በነቀምቴ ትላንት ማታ አንድ ሆቴል ላይ በተወረወረ ቦምብ 7 ሰዎች መቁሰላቸው ታውቋል። ስለዚህ
ኢትዮጵያ በቅርቡ የሀገሪቱን የፍትህ ስርዓት የሚያሻሽሉ የዳኝነት አካሉን ነጻነት የሚጠብቁ እርምጃዎችን በመውሰድ ላይ እንደሆነች አስታውቃለች። ይህን በተመለከተ የተሰናዳ ዝግጅት አለን።
ሌሎች ለምሽቱ ያዝናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማ እና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የአፍሪካ ህብረት ሱዳንን በሲቪል የሚመራ መንግስት እስክታቋቁም ከማናቸውም እንቅስቃሴዎች አግጃታለሁ ሲል አስታወቀ። የህብረቱ የሰላምና የጸጥታ ምክር ቤት ሱዳንን ማገዱን ዛሬ ባወጣው መግለጫ አስታውቋል። የሱዳን ተቃውሞ መሪዎች ገዢው የሱዳን ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ ዕጣ እንደራደር ብሎ ያቀረበላቸውን ጥሪ ውድቅ አድርገዋል። በዚህ ሳምንት ውስጥ ካርቱም ላይ ተቃዋሚ ሰልፈኞች የተገደሉበትና የቆሰሉበት እርምጃ ተወስዶ ሲያበቃ እንነጋገር ብሎ ጥሪ ከልብ የመጣ አይደለም ብሏል። እማኞች እንደተናገሩት ጥቃቱን ያደረሱት የአጣዳፊ ድጋፍ ኃይሎች የተባለው ሚሊሻ አባላት ናቸው። የተቃዋሚው ጎራ ደጋፊዎች የሆኑ ሐኪሞች እንደገለጹት በተቃዋሚ ሰልፈኞች ላይ በደረሰው ጥቃት የተገደለው ሰው ብዛት ከትናንት ረቡዕ ወዲህ ወደ 102 ከፍ ብሏል። የሱዳን የጤና ሚኒስትር ባወጣው መግለጫ ደግሞ የሞቱ ሰዎች ከ46 አይበልጡም ሲል ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሱዳን ወታደራዊ መሪዎችንና ተቃዋሚውን ህብረት ስለ ሀገሪቱ የዲሞክራሲ ሽግግር ሊሸመግሉ ነገ አርብ ወደ ካርቱም እንደሚጓዙ ካርቱም ከሚገኘው የኢትዮጵያ ኤምባሲ ዲፕሎማሲያዊ ምንጭን ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትር አብይ ለአንድ ቀን በሚያደርጉት የካርቱም ቆይታቸው ከሽግግሩ ወታደራዊ ምክር ቤትና ከተቃዋሚው የነጻነትና የለውጥ ኃይሎች አባላት ጋር ተገናኝተው እንደሚነጋገሩ ዲፕሎማሲያዊው ምንጩን ሮይተርስ ጠቅሶ አመልክቷል። የዴንማርክ ጠቅላይ ሚኒስትር ላርክ ላክ ራስሙሰን በሀገሪቱ በተካሄደው ምርጫ ሶሻል ዲሞክራቶች አብዛኛውን የምክር ቤት መቀመጫ ማሸነፋቸውን ተከትሎ ስልጣናቸውን በፈቃዳቸው እንደሚለቁ ዛሬ አስታወቁ። የራስሙሰን ፓርቲ በምርጫው መቀመጫዎች አግኝቷል። የእሳቸውን የሁዳን ፓርቲ መንግስት ጋር የሆነው የዴንማርክ ህዝቦች ፓርቲ ግን ከባድ ሽንፈት አግኝቶታል። ሶሻል ዲሞክራቶች 26 ከመቶውን ድምፅ አሸንፈው ፓርቲዎቹን በሙሉ መርተዋል። የምርጫው ውጤት የ41 ዓመቷ ሜቲ ፍሬድሪክሰን ያቺን ሀገር እስካሁን በጠቅላይ ሚኒስትር ከመሯት ሁሉ በእድሜዋ ወጣቷ ያደርጋቸዋል።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን ደግሞ ወደ ቀዳሚው ዘገባችን እናልፋለን። የከተማችንን ባለሀብቶች የሚያሸማቅቁ ኃይሎችን ህግ ፊት በማቅረብ መንግስት ኃላፊነት ሊወስድ ይገባል ሲሉ የባህር ዳር ከተማ ወጣቶች ጠየቁ። ከቅርብ ጊዜ ወዲህ በባህር ዳር ከተማ ህገወጥ እንቅስቃሴዎች በመታየታቸው የከተማዋ ነዋሪዎችና ባለሀብቶች በከፍተኛ ስጋት ላይ ናቸው። ይህንን ያዩ የባህር ዳር ከተማ ወጣቶች የምክክር መድረክ አዘጋጅተው ነበር። በመድረኩ ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ አመራሮችና የከተማዋ ባለሀብቶች ተገኝተዋል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ ልካልናለች። ከቅርብ ጊዜ ወዲህ የባህር ዳር ከተማ ሰላም ታሟል ይላሉ ነዋሪዎቿ።
ካንዲታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል። ህገወጥ ስራ የሚሰሩ 1000 ተወረዳ የሚመጡ ባጃጆች ሌላ 1000 ጨምረው እስከ 5000 ደርሰዋል። አኛ ቤተክርስቲያን አካባቢ መጣው በቀን እየቀሙ ነው ያለው።
ከዚህ ባለፈ በአንዳንድ በከተማው ውስጥ ባሉ የንግድ ተቋማት ላይ ጥቃት መፈጸምና በማህበራዊ ሚዲያ ደግሞ የአንዳንድ ባለሀብቶችን ስም በመጥቀስ ማጥላላት እየተስተዋለ ነው። ይህ ደግሞ በቅርቡ መስመር ካልያዘ የከተማዋን ኢኮኖሚ በእጅጉ ይጎዳዋል ይላሉ የንግዱ ማህበረሰብ ወክለው የተገኙት።
ከተማችን የኢንቨስትመንት መናኸሪያ እንዲሆን ነው ማድረግ ያለብን እንጂ ማንንም ሰው ወደዚህ እንዳይመጣ ማድረግ እኔ ፌር ነው ብያለሁ። አንድ ቀን የሚፈልገውን ሰው ማዘጋት ከቻለ በየተራ ያዘጋናል ማለት ነው። መንግስት ሊሸጥ ይገባል። ያለበለዚያ የጎበዝ አለቃ ያቋቋሙ እንደዛ አይነት እርምጃ የሚወሰድ ከሆነ እኛም ባቅማችን የጎበዝ አለቃ ማቋቋም አለብን ማለት ነው። ተጎድተናል፣ አላደግንም፣ ሀብት አላፈራንም እያለን ያለችው የምናጥፋ ከሆነ እኔ ሌላ ሰው መውቀስ ያለብን አይመስለኝም። ራሳችንን መውቀስ ያለበት ሚል
ነገሩን ከምንጩ ማድረግ አለብን ያሉ ጥቂት የባህር ዳር ከተማ ወጣቶች የከተማዋን ባለሀብቶች ከአመራሩ ጋር በማቀራረብ የህግ የበላይነት እንዲከበር የውይይት መድረክ አዘጋጅተው ነበር። ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት።
በእርግጠኝነት መናገር የምፈልገው ነገር ቢኖር በባህር ዳር ከተማ ውስጥ እየተደረጉ ያሉ ነገሮች በሙሉ የባህር ዳር ወጣትን አይወክሉም። አሁንም ይሄንን ስማችንን የሚያጠፋውን የከተማዋን ገጽታ የሚያጠለሸውን ነገር ለማስወገድ አብረን እጅ ለእጅ ተያይዘን ከባለሀብቱ ጋራ ከመንግስት ጋራ ተያይዘን አብረን መስራት እንዳለብን በዚህ አጋጣሚ ጥሪዬን ማስተላለፍ ፈልጋለሁ። መጽሐፍ ቅዱስ እንደዚህ ነው የሚለው፣ መንግስት ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። ስለዚህ መንግስት መቅጣት ያለበት ህግን ማስከበር ያለበት መጀመሪያ ግንባር ቀደም መውሰድ ያለበት መንግስት ነው ብዬ አስባለሁ።
ናሴ አንድ ላይ ግን ያከፈልነው ዋጋ ማቆም ነው። ትናንት ባለቤቴ ሁላ በመነገተው ታስሬያለሁ 8 ወር ሙሉ ማለት ነው። በፀረ ሽብር ወንጀል ተብሎ ክሱ ይላል። እኔ አይደለም እቺን ውድ ውብ የሆነች በእግዚአብሔር እጅ ያለች ሀገር አይደለም ቤቴን ረብሻለሁ። እነዚህ ሰዎች ከተማችን ላይ መጣው ብዙ ድሆች ስላቀፉ መስታይታቸው መዝበር ነው ዋጋም ከፈለች ዋጋቸው የሚመለስላቸው በዚህ ነው። ዋካቾን ቀልባችን የኛ የኢትዮጵያውያን ባህሪ ይሄ አይደለም።
ውይይቱን ያደመጡት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን ማህበራዊ ሚዲያ በአግባቡ ካልተጠቀሙበት የሥርዓት አልበኝነት መነሻ ነው የሚሆነው ብለዋል።
ጠላ ለጨዋ ልጅ መጫወቻ ለባለየ መማቻ ይላሉ። ሶሻል ሚዲያ እንደዛ ነው የሆነ ያለው። በዚህ እንዳትበገሩ እንዳትሸበሩ። አሁን አሁን የገቢ ምንጭም እየሆነም ጭምር ነው። ፖለቲካው እንዴት እንደሚያምሰው ያያችሁ ነው። የዋልጌ መጫወቻም እየሆነ ነው። መልካም አስተምህሮ የሚተላለፍበትን ያህል እንዲህ አይነት እኩይ ተግባራትም የሚተላለፍበት ነው። ጀግና ማለት ፊት ለፊት የሚሰማውን የሚናገር ነው። ተደብቆ በድብቅ ስም የሰው ስም የሚያጠፋ አይደለም። ለዚህ እንዳትሸበሩ እንዳትጨነቁ ነው ልናሳስባችሁ የምንፈልገው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ህግን የማስከበር ስራው አሁን ተጀምሯል፣ በቀጣይም ተጠናክሮ ይቀጥላል ነው ያሉት።
በፌደራል ደረጃ የህግ የበላይነትን ጠበቅ አድርጎ ወደ ተግባር ለመለወጥ ከፍተኛ እንቅስቃሴ ላይ ነው። በአጭር ጊዜያት በብዙ ሺህ የሚቆጠሩ የብዙ ድሆችን ደም የሚታደጉ ወደ ፍትህ አደባባይ የሚያመጡ እንቅስቃሴዎች ተጀምረው በሺዎች የሚቆጠሩ ተጠርጣሪዎች ወደ ህግ እንዲቀርቡ ሰፊ ስራ እየተሰራ ነው። በእርግጠኝነት የሚነግራቸው ከዚህ በላይ እንዲህ አይነት ነገር ሊፈቀድ ስለማይገባ ጠንከር ያለ የህግ የበላይነት ማስከበር ስራ ውስጥ እየተገባ ነው።
በቅርቡ በባህር ዳር ከተማ የክልሉ ፖሊስ ኮሚሽን ከከተማ አስተዳደሩ ፖሊስ መምሪያ ጋር በመቀናጀት ድንገተኛ ፍተሻ ያደርጋሉ። በዚህም ከ80 በላይ ህገ ወጥ ባጃጆችን ስለታማና የጦር መሳሪያዎችን ይዘው ሲንቀሳቀሱ በቁጥጥር ስር መዋሉን በክልሉ ፖሊስ ኮሚሽን ኢንፎርሜሽንና ኮሙኒኬሽን ልማት መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ይናገራሉ።
ምንም አይነት ሰሌዳ የሌላቸውና በተሰረቀ ሰሌዳ የሚንቀሳቀሱ ተገኝተዋል። የፊትና የኋላ ሰሌዳ የማይመሳሰል ለጥፈው ሲንቀሳቀሱ ተይዘዋል። ስምሪትና መርሃ ግብር የሌላቸውም እንደዚሁ በተመሳሳይ መንገድ ሲንቀሳቀሱ ተይዘዋል። ተሽከርካሪዎቹ ሲያዙ የጦር መሳሪያዎች አብረው የተዘበበት ሁኔታ አለ። ሽጉጥ፣ ክላሽ እንዲሁም ገጀራዎችና ጩቤዎች፣ ፌሮ ብረቶች የመሳሰሉ ነገሮች አብረው የተያዙበት እና የተገኙበት ሁኔታ ነው ያለው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን በመተላለፍ ላይ የሚገኘው ከ አሜሪካ ድምጽ ራዲዮ ነው። ወደ ቀጣዩ ዘገባ እንሻገር። በነቀምቴ ትናንት ማታ አንድ ሆቴል ላይ በተወረወረ ቦምብ 7 ሰዎች መቁሰላቸው ታወቀ። ጥቃቱን ተከትሎ በፍተሻ ላይ የነበረ የመንግስት አጣቂ በመተኮስ ራት በልቶ ከጓደኞቹ ጋር ወደ ማደሪያው ሲመለስ የነበረ አንድ የከተማዋ እግር ኳስ ቡድን ተጫዋች ገደለ ሲሉ የቡድኑ አሰልጣኝ ተናግረዋል። የሆቴሉ ስራ አስኪያጅ በፍንዳታው ሰዎች መቁሰላቸውን ገልጸው ብዙ ንብረትም መውደሙን ተናግረዋል። የከተማዋ ኮሙኒኬሽን ጽፈት ቤት ኃላፊ ተወካይ በቦምብ ፍንዳታው ሰዎች መቁሰላቸውን አምነው የአድራጊው ማንነት ግን እንዳልታወቀ ገልጸዋል። ናኮር መልካ ዝርዝር አለው።
የነቀምቴ ከተማ እግር ኳስ ቡድን አሰልጣኝ ቾምቤ ገብረህይወት የመስመር ተጫዋቻቸው እንደሰን ዮሐንስ ላይ ትናንት ማታ በግምት 1 ሰዓት ተኩል ላይ ደረሰበት ያሉትን ጥቃት እንዲያስታውሳሉ።
ናችሁ ምራም ካንተ ጋር በተገባ ተላግኝ የዛው ደል ማለት ተርፋል ምናምን አሉ። የቆሱም ደውሎ ማለት ነው። አዎ ተርፋል ብሎ አንድ ቦታ ሆኖ አልባጫይ አንድ ቦታ ላይ ያለ ነው። አራት ናቸው ወጣን እየተፈተሽን ይወጣን ነው አይደል? 5 ደቂቃ በኋላ ሩምታ ተቆጣው። ከዛ በኋላ እንደገና ስልክ ከደወለ ወታደር ነኝ የናንተ አባል ነው እንደዚህ ጁላይ ተመጥቷል ምናምን አለኝ። ከዛ እኔም ወደ ሆስፒታል ለህክምና እየሄድኩ ነኝ አልኩት። ወንደሰን ዮሐንስ ነው አለኝ። በቃ ተረባርበን ወደ ሆስፒታል መጣ። ማጣ ምንም ማድረግ አልቻለም። ዶክተሮች ይረባረ
ምኑ ላይ ነው የተመታው?
ተከሻው ላይ ነው፣ ጀርባው ጎኑ ላይ ማለት ነው።
በስንት ጥይት ነው የተመታው?
በአንድ ጥይት ነው ጎኑ ላይ። በዚህ በጎኑ ገብቶ በእኛ በሌላኛው ጎን ነው የወጣው። እና በቃ በጣም ደም ፈሰሰው። እንደመዳን አልቻለም።
ማን እንደመታው ይታወቃል?
ኢንፎርሜሽን አብረው ካሉት ሶስት ልጆች መስለማው እነሱንም ደብድበዋቸዋል። እኛ ስፖርተኛ ነን ሲሏቸው በዱላ ነው ቅጥቅጥ አድርገው በዛ ያ ዱላ ሲበዛበት ነው እሱ ሮጦ የዋለቀበት። ከዛ ሲሮጥ ነው እሱ ላይ ተኩስ የገደሉት። በቃ የታጣቂ ነው ይሄ መንግስት ታጣቂ ነው የገደለው፣ ሌላ ምንም እንትን የለም።
ወንደሰንን ከ13 ዓመቱ ጀምሮ እንዳሰለጠኑት ይናገራሉ አሰልጣኝ ቾምቤ። አሰልጣኙ ፋክት በሚባል ሆቴል ራት እየበሉ እንደነበርና በፍንዳታው ወቅት እርሳቸውም ላይ መጠነኛ ጉዳት እግራቸው ላይ መድረሱን ተናግረዋል። የወንደሰን ጓደኛ ቹቹ ሻውል አስከሬኑን ይዘው አዋሳ ወደሚገኝ ቤተሰቦቹ እየተጓዙ መሆኑን ተናግሯል። ጥቃቱ የተፈጸመበት ፋክት የተባለው ሆቴል ስራ አስኪያጅ አቶ ፈለቀ አለሙ ትናንት ማታ ስለተፈጠረው ነገር እንዲያብራርተዋል።
ከዛ በኋላ የተያዘ ሰው አለ ከዚህ ጋር ተያይዞ
ምን ላይ እንደደረሰ አላወቅንም። ያው እያጠና ነው እና ስራ ላይ ያለ እያጠና ነው ብሎና አይ ከጣርቱ ነው ማለቱ እና ጥና ቢቀራልን ደስ ይለናል። እሱ ማን ኬት እንደሆነ ማን ቤት ምን እንደሆነ እና በምን ምክንያት እንደሆነ ምክንያቱ ብናደስ ተተሱ ከማገልገል ሌላ ሌላ ነገር የለም እና የዚህ ምክንያቱ ቢያንስ ምን እንደሆነ ባት ደስ ይለኛል።
የነቀምቴ ስፔሻላይዝድ ሆስፒታል ሕክምና ክፍል ኃላፊ ዶክተር ታሪኩ ታደሰ ትናንት በፍንዳታው የቆሰሉ 7 ሰዎች ወደ ሆስፒታሉ ገብተው የሕክምና ክትትል እንደተደረገላቸው ጤናቸውም በጥሩ ሁኔታ ላይ መሆኑን አረጋግጠዋል። በጥይት የተመታ አንድ ግለሰብም ሆስፒታሉ ከመድረሱ በፊት ሕይወቱ ማለፉን ነው የተናገሩት። የነቀምቴ ኮሙኒኬሽን ጉዳይ ጽሕፈት ቤት ኃላፊ ተወካይ ወይዘሮ አልማስ ታደለ ፍንዳታው በሆቴሉ ላይ መድረሱን አምነው ተከታዩን ብለዋል። ፋክት የሚባል ሆቴል ውስጥ ነው ቦምብ ፈንድቶ 7 ሰዎችን ያቆሰለው። ይህንን ማን እንደፈጸመ አይታወቅም፣ ግን እያጣሩ ነው። የእግር ኳስ ተጫዋቹም እዛው አካባቢ ነው የተመታው። የመንግስት አጣቂዎች ለፍተሻ ቆሙ እያሉ ነበር አሉ። ለመሮጥ ሲሞክር ነው በጥይት የተመታው። ማን እንደገደለው ግን የማውቀው ነገር የለኝም። አድራጊው ማን እንደሆነ አይታወቅም ያሉት ተወካይዋ በድርጊቱ የተጠረጠሩ 3 ግለሰቦች ተይዘው ምርመራ እየተደረገባቸው መሆኑንም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር ለዘገባው እናመሰግናለን። ወደ ተከታዩ ዘርዘር ያለ ጉዳዮችን ወደ ያዘው ዘገባ ነው የምናልፈው። ትኩረቱን በሕግ የበላይነት መከበር ላይ ያደረገው World Justice Project የተሰኘ ተቋም ሕግን በማስከበርና የሕግ የበላይነትን በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። ዝቅተኛ ደረጃን ካገኙ 10 ሀገራት መካከል ኢትዮጵያን ጠቅሷል። ኢትዮጵያ በቅርቡ የሀገሪቱን የፍትህ ስርዓት የሚያሻሽሉ የዳኝነት አካሉን ነጻነት የሚጠብቁ እርምጃዎችን በመውሰድ ላይ እንደሆነችም አስታውቃለች። በዚህ ሂደት ውስጥ ደግሞ በውጭ ሀገራት የሚገኙ የህግ ባለሙያዎችና ምሁራን የቻሉትን እንዲያበረክቱ የሚያነሳሳ ውይይት ከሰሞኑ እዚህ ዋሽንግተን ዲሲ ውስጥ ተደርጓል። ሀብታሙ ስዩም የውይይቱን አንኳር ሀሳቦች ይዞ በዘገባው ተመልሷል።
የህግ የበላይነት ጠቃሚ መሆኑን ለህዝባቸው አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ፣ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ።
የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዚዳንት መዓዛ አሸናፊ ናቸው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹክ ያላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ መዓዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብሯቸው ለመከሩ የህግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለመራራቃቸው ለመረዳት እንደቻሉም አጋርተዋል።
ጠቅላይ ፍርድ ቤት 14,000 መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም፣ አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮችን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንጻ ውስጥ በአመት የሚመለከታቸው መዝገቦች 80 ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል።
ወይዘሮ መዓዛ አሸናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ደንቃራዎች እንዳሉ አነሳስተዋል።
ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ። በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ፣ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው።
የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልድ ኢትዮጵያን ሐሳብና ጥያቄያቸውን ሰንዝረዋል።
ስሜ እንደስታ ከመፈባላለሁ። ኢንተርናሽናል ኦሮሞ ሎየርስ አሶሲሽን ወኪል ነኝ። ተጠቅሰው የመጀመሪያው ጥያቄ የጠየቅኩት በስልጣን ላይ ያለው መንግስት አሁን ፒአርዲኤፍ ነው። ፒአርዲኤፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርጓል እና መጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን ሩሊንግ ኮሊሽኑ ፋክሽኑ የፒአርዲኤፍ ፋክሽን ይቀየር እንጂ ስቲል ፒአርዲኤፍ ነው ያለው እና ፕሮሚስ ያደረገው የፍርድ ቤቶችን ነጻነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ሊነግሩን ይችላሉ? ኮንክሪት የሆኑ ፖይንቶችን እንዲነግሩን ነው። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ የውጭ ከውጭ ሀገር እርዳታ እናገኛለን ማግኘት ጀምረናል ፕሮሚስ ማለን ብለውናል ዩኤስኤአይዲን ጨምሮ ይሄ ግን ከውጭ የሚገኝ እርዳታ ጁዲሻል ኢንዲፔንደንስ ነው ኢትዮጵያን ጁዲሻሪ ኢንዲፔንደንስ ለጻነቱ ላይ ኢንፍሉዌንስ አይኖረውም ወይ አጠቃላይ ውይይቱ አስደስቶኛል በተለይ ቺፍ ጀስቲስ ማዛ ጂ ኢምፕረሲቭ
አገናለሁ ስሜ ክለሚካኤል አበበ ሳህለ ማርያም ነው ካናዳ ቶሮንቶ የህግ ባለሙያ ነኝ ወይም ጠበቃ ወይም ንግረ ፈጅ የሚባለው ማለት ነው ከዚህ ፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያውያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም ውጭ ያለው ዳያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብና መቃወም ደግሞ መብት ሳይሆን የጥላቻ ተደርጎ ስለሚታይ ጭምር ማለት ነው በዛ ምክንያት መስራት አልቻለም ነበር አሁን ግን ነሰርሊ አሁን ያለው መንግስት እንደግፋለን ማለት አይደለም ወይም ጥያቄዎች የሉንም ማለት አይደለም ወይም እንተቻቸው ነገሮች የሉንም ማለት አይደለም ግን በየእምነታችን የምናምነውን አምነን የምናምነውን ይዘን ቀርበን መስራት የምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለቴ ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም በግድ እየገፋን የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለሁ እኔ በኩሌ ማለቴ ነው።
በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሐሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸውን ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረ ያነሳሉ። የአሁኑ ህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ።
1925 በአዲስ መልክ የኢትዮጵያ ህግ በመተቋቋመበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ የሚለው መጽሐፉ ላይ ይህንን አጥቶት እናገኛለንና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩ። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው በሰው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢሃዴግ መንግስት በጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት ሲፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ ኡነተኛ የህግ ባለቤት ኡነተኛ የስልጣን ባለቤት መሆኑን ሊመሰክርም ይችላል ሁኔታ ለመመስረት ሁላችንም በዚህ ጉዳይ እናደርገው ጥረት አስፈልጊ ነው ላለው። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል።
የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው ምጆች ዙሪያ የሐሳብ መዋጮ በበረከተበት መድረክ ላይ ኡን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል የተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን ኢትዮጵያ ፍትህ ስርዓት ተሻሽሎ ማየት ኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ።
እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሁን የእድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነጻ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋር ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር እየደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታህል ያን ያህል ግልጽ ነው ይላሉ። ስለዚህ እንደዚህ የሆነ ያለ ባለበት ሁኔታ ደህነት መጠራጠር አላስፈልጊ ነው ነው ማለት። ስለዚህ በተግባር እነሱ ያላቸውን ያዋጡ እነሱም እንዲካተት የሚፈልጉትንም ያደረጉ በተግባርም እየፈተኑ አብሮ ቢጓዙ ጥሩ ነው ላለ።
ትኩረቱን በህግ የበላይነት መከበር ላይ ያደረገው World Justice Project የተሰኘው ተቋም ህግን በማስከበርና የህግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን አመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች።
ሀብታሙ ስዩም ላጠናቀረው ዘገባ እናመሰግናለን። ተከታዩ ዘገባችን ስፖርት ጉዳይን የተመለከተ ነው። ታላቁ ሩጫ አዲስ ስምምነት ተፈራርሟል ብሏል ግርማቸው ከበደ ከአዲስ አበባ በተከታዩ ዘገባ ይዞታል።
ኢትዮጵያን በአለም አደባባይ ከፍ አድርጎ ባስጠራውና ከመካከለኛ ርቀት እስከ ማራቶን ድረስ ያሉ 27 የሩጫ ክብረ ወሰኖችን በሰበረው ኃይሌ ገብረስላሴ የተጀመረው ታላቁ ሩጫ በኢትዮጵያ 19ኛውን ዓለም አቀፍ የ10 ኪሎ ሜትር ውድድር በህዳር 2012 ዓመተ ምህረት ያካሂዳል። ይህን ውድድር ተጠቅሞ ኢትዮጵያን ለዓለም ለማስተዋወቅ እንደሚያስችል የታመነበት ስምምነት ደግሞ ዛሬ ተፈርሟል። የኢትዮጵያን የቱሪስት መስህቦች በሚያስተዋውቀው መንግስታዊው ቱሪዝም ኢትዮጵያና ታላቁ ሩጫ በኢትዮጵያ መካከለ የተፈረመው ስምምነት ለ3 ዓመት የሚቆይ ሲሆን ኢትዮጵያ በስፋት እንዳልተጠቀመችበት የተገለጸውን የስፖርት ቱሪዝም ዘርፍ በተሻለ መልኩ እንድትጠቀምበት ከማገዝ ባሻገር የሀገሪቱን ገጽታ ለመገንባት ጉልህ ድርሻ ይኖረዋል ተብሏል። ታላቁ ሩጫ አንድ የቱሪስት መዳረሻ እንደሆነ የገለጹት የቱሪዝም ኢትዮጵያ ዋና ስራ አስፈጻሚ ለንሳ መኮንን ስምምነቱ ሩጫውን ለዓለም ከማስተዋወቅ ባለፈ ያለውን አላማ ለቪኦኤ ተናግረዋል።
የስምምነቱ አላማ ተቀናጀ መልኩ ለዘላቂ በሆነ ሁኔታ ቱሪዝምን ከመናስፋፋባቸው አንዱ ፕሮዳክት ስፖርት ስለሆነ ያንን በሰፊው መስራት እንድንችልና ኦሬዲ ደግሞ ግሬት ኢትዮጵያን ራን አገር ውስጥ መሰረቱን የጣለ ፕሮዳክት እንደመሆኑ እሱን አጠናክረን የምንሄድበት መስመር ነው ብለን እንትን ያለው። ከዚህ ምን ተጠብቀው ምንድነው? አንደኛ ገጽታን ገነባበታለን፣ ያገራችንን ገጽታን ገነባበታለን ብለን እናስባለን። ይሄንን ገጽታ ደግሞ ምን ገነባው? የተለያዩ ከዓለም የሚመጡና ይሄንን ኤክስፒሪንስ ለማድረግ ወይንም እዚህ ተሳትፎ ከሚያደርጉት ጋር ሩጫው ላይ በተጨማሪ ደግሞ አካባቢያችንን፣ አየራችንን፣ መስቦቻችንንም አይተው መሄድ እንዲችሉ ቀድመ ዝግጅቶችን ማዘጋጀት፣ ሌሎች የግል ባለ ዘርፉ ላይ ያሉ እንደ ቱር ኦፕሬተሮች፣ ሆቴሎች ቀድመ ዝግጅት ማዘጋጀት እንዲኖራቸው ለማድረግ ለካሁን ግሬት ኢትዮጵያን ራን ከ6 ወር በፊት ሬጅስትሬሽን እንደጀመረው ሁሉ እኛም ይሄንን ለባለድርሻ አካላት ቀደም ብለው ዝግጅት እንዲያደርጉ ምቹ ሁኔታ ይፈጥራል ብለን ነው። ይሄንን ነው የምንጠብቀው ከዚህ ስምምነት።
በ2008 ዓመተ ምህረት በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ከ700 በላይ የውጭ ሀገር ተሳታፊዎች እንደተገኙ ያስታወሱት የታላቁ ሩጫ በኢትዮጵያ የውድድር ዳይሬክተር ኤርሚያስ አየለ ደግሞ ተሳታፊዎቹ ወደ 2 ሚሊዮን ዶላር የሚጠጋ ገንዘብ ለሀገሪቱ ኢኮኖሚ እንደጨመሩ ተናግረዋል። ውድድሩ በ2013 ዓመተ ምህረት 20ኛ ዓመቱን ሲይዝ ደግሞ የውጭ ሀገር ተሳታፊዎችን ቁጥር 2000 በማድረስ ለሀገሪቱ 6 ሚሊዮን ዶላር ለማስቀኘት የያዙትን እቅድ ለማሳካት ስምምነቱ ያግዘናል ብለዋል አቶ ኤርሚያስ። ስምምነቱ ስለሚፈጸምበት መንገድም አብራርተዋል።
ከቱሪዝም ኢትዮጵያ ጋር ዛሬ ያደረግነው 3 አመት ስምምነት እንግዲህ ባለፈው 3 አመት እንሰራው የነበረ ነው። ማለት ታላቁ ሩጫ ሬዲሜድ የሆነ ፕሮዳክት ነው ማለት አዲስ ፕሮዳክት አይደለምና፣ ግን ምንድነው የዓለም አቀፍ ተሳታፊዎችን ለመጋበዝ ሁሌ ያለው ላይ ጨምሮ በደንብ ማስፋት ያስፈልጋል። ስለዚህ በዋናነት የኢትዮጵያን ቱሪዝም ፕሮሞት ለማድረግ ያለው ላይ ማስፋት፣ ታላቁ ሩጫ በጣም ተፈላጊነት ስላለው ስለሚታወቅ ያን ተጠቅሞ አንድ ታላቁ ሩጫ ራሱ የስፖርት ፕሮዳክት ነው በደንብ ፕሮሞት ለማድረግ ያምን ይጨምራል። ጋዜጠኞችን ከውጭ ማምጣት፣ ታዋቂ ሰዎችን ኢንፍሉዌንሰሮችን ማምጣት፣ አሁን ቪአይፒ ማምጣት፣ ተጽዕኖ ፈጣሪዎችን ማምጣት ይጨምራልና እነሱ ሲመጡ ሚዲያው ይከተላል፣ ተከታያቸውም ጋር እንደርሳለንና ታላቁ ሩጫን ያው አስፍቶ ማስተዋወቅ ግን ሲመጡም ጋዜጠኞቹም እንደዚሁም ታዋቂ ሰዎቹ ተጽዕኖ ፈጣሪዎቹ የኢትዮጵያን የባህልም የታሪክም ቅርሶቻችንን እንዲጎበኙና ተጨማሪ ያለውን ስራ የማስተዋወቅና የሀገራችንን በጎ ገጽታ የመገንባት ስምምነት ነውና በየአመቱ ቁጥቁጥ ያረግን ነበር ምናረገውና አሁን ዲሰፋ ሲል አመቱ ሙሉ ረዘም አድርገን እናስባለን። ዘንድሮ ይሄን ብናረግ ሹር ስለምንሆን ሰፋ አድርጎ መስራት ይችላል።
በአፍሪካ ትልቁ የሆነው የታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ለ19ኛ ጊዜ በሚቀጥለው አመት ሲካሄድ 45000 ተሳታፊዎች ይሮጣሉ ተብሏል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
እንግዲህ አድማጮች የዛሬው ጋቢና ጉዞአችን በዚሁ ተጠናቋል። ጽዮን ግርማና ሀብታሙ ስዩም ፕሮግራሙን መርተናል። ፋሲል ገበያው ደግሞ በቴክኒኩ አብሮን ነበረ። ዳን ክራፍተንም በመንደስናው ደናደሩ።
VOA. Tunin radoni VOA, sakantafan oromoti.